ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል።
የዘማቸዋቸው ወይዘሮ ፍጹም አጥናፈ ወርቅን ነው። እሳቸው ወጣቶችን የሚመለከቱ የማማከር ስራዎች ውስጥ በበጎ ፈቃደኝነት በማገልገል ይታወቃሉ። ደራሲም ናቸው። ቆየት ብለው በተለይ በፖለቲካ ለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የማማከር አገልግሎት ምን መምሰል እንዳለበት ያስረዱናል።
በእያንዳንዱ ኤፒሶድ የሰው ልጅ አቅም እንዳለው አይምሮው ከተቀየረ፣ አመለካከቱ ከተቀየረ ህይወቱን መቀየር እንደሚችል እንዲያውቅ ነው የምንፈልገው።
ኮሜዲያን እና በማህበራዊ ሚዲያዎች ላይ ተጽዕኖ እየፈጠሩ ካሉ አንዱ ወጣት የሆነው እሸቱ መለሰን የሰማ ነው። ከትናንት በቀጠለ ቆይታችን ስለ ቅርብ ጊዜ ስራዎቹና የመጪ ዘመን እቅዶቹ ይነግሩናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችሁ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በሶማሊያ የተከሰተው አስከፊ ድርቅ ሀገሪቷ ላይ እያደረሰ ያለውን ጉዳት ተከትሎ የሶማሊያ ፌዴራላዊ መንግስት የአስቸኳይ ጊዜ አዋጅ አውጇል። ድርቁ ከዚህ በፊት ታይቶ የማይታወቅ የውሃ ችግር ያስከተለ በመሆኑ የመጠጥ ውሃ እጥረት፣ የንጽህና ችግርና የተለያዩ በሽታዎች ተባብሰዋል። የንጽህና ችግሩ እንደ ተቅማጥ በሽታ፣ ኮሌራና ታይፎይድ የመሳሰሉ በሽታዎች እንዲስፋፉ እያደረገ መሆኑም ተገልጿል። በሞቃዲሾ የሚገኘው ማርቲኖ ሆስፒታል ዳይሬክተር የሆኑት ዶክተር አብዲራዛቅ ዩሱፍ ለአሜሪካ ድምጽ ሲናገሩ በውሃ ወለድ በሽታ የተጠቁ ሰዎች በብዛት እየመጡ እንደሆነ ገልጸው በተለይ ህጻናት ለሞት በሚዳርገው አጣዳፊ ተቅማጥ በሽታ እየተጠቁ መሆናቸውን አስረድተዋል። በሶማሊያ ቀጣዩ የዝናብ ወቅት ከአንድ ወር በኋላ የሚጀምር ሲሆን መጠኑ እጅግ በጣም ያነሰ እንደሚሆን ቢገመትም በሀገሪቱ ላለው ችግር መፍትሄ እንዲሰጥ ተስፋ ተጥሎበታል። ዩናይትድ ስቴትስ በሱዳን የተደረገውን ወታደራዊ መፈንቅለ መንግስት በሰላማዊ መንገድ ሲቃወሙ በነበሩ ሰዎች ላይ ከፍተኛ የሆነ የሰብአዊ መብት ጥሰት መፈጸሙ ያሳስበኛል በማለት ትላንት በሀገሪቱ ማዕከላዊ ፖሊስ ላይ ማዕቀብ ጥላለች። በአሜሪካ የገንዘብ ሚኒስቴር ስር የውጭ ሀብትና ንብረቶችን የሚቆጣጠረው አካል ባወጣው መግለጫ በካርቱም ሰላማዊ ሰልፍ ሲያካሂዱ የነበሩ ንጹሐን ዜጎች ላይ ጥይት ተተኩሶ አንድ ሰው መገደሉን ጠቅሷል። በጦር አዛዥ አብዱልፈታህ አልቡራን የሚመራው የሱዳን መንግስት ጥምር ኃይል ከጥቅምት ወር ጀምሮ ቢያንስ 82 ተቃዋሚ ሰልፈኞችን መግደሉን አጃንስ ፍራንስ ፕሬስ ያወጣው ዜና አመልክቷል። ዩናይትድ ስቴትስ ትላንት በጣለችው ማዕቀብ መሰረት ማንኛውም በዩናይትድ ስቴትስ የሚገኝ የሱዳን ማዕከላዊ ፖሊስ አባል ስም የሚገኝ ንብረት እንዲታገድ የተደረገ ሲሆን የቀድሞ መሪ አልባሽር መንግስት ከወደቀ ወዲህ አሜሪካ በሱዳን ተቋም ላይ ማዕቀብ ስትጥል የመጀመሪያዋ ነው። ዛሬ የሚከበረውን ዓለም አቀፍ የውሃ ቀን አስመልክቶ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው ሪፖርት በናይጄሪያ ጥቅም ላይ ከሚውለው ውሃ 70% የሚሆነው የተበከለ መሆኑ አሳሳቢ መሆኑን አስታውቋል። ዩኒሴፍ እንዳለው የውሃ ብክለት ናይጄሪያ በውሃ ወለድ በሽታዎች ምክንያት በሚሞቱ ከአምስት ዓመት በታች ህጻናት ቁጥር ከዓለም አንደኛ እንድትሆን አድርጓታል። የቦኮ ሀራምን ጥቃት ሸሽተው አቡጃ ወደሚገኘው ኪቺሂጎሮ የመጠለያ ጣቢያ የሚመጡ የሀገር ውስጥ ተፈናቃዮች የሚኖሩባቸው ቤቶች እጅግ ተጠጋግተው የተሰሩና ከ3000 በላይ ሰዎች የሚኖሩባቸው ሲሆን ውሃ ማግኘት እጅግ አስቸጋሪ ነው። ባለፈው ነሐሴ በመጠለያ ጣቢያው 40 ሰዎች በኮሌራ በሽታ መያዛቸው የተገለጸ ሲሆን 10 ሰዎች ለህልፈት መዳረጋቸውን የጣቢያው ኃላፊዎች አስታውቀዋል። በናይጄሪያ በውሃ ወለድ በሽታ በየዓመቱ 117,000 ህጻናት የሚሞቱ ሲሆን በዓለም ከፍተኛው የህጻናት ሞት ቁጥር የሚስተናገድባት ሀገር መሆኗን የዩኒሴፍ መረጃ አመልክቷል። ዩናይትድ ስቴትስ የሚያንማር ጦር አናሳ በሄር በሆነው የሮሂንጋ ዘር ላይ ባካሄደው ዘመቻ የዘር ማጥፋትና በሰብአዊነት ላይ ወንጀል ፈጽሟል ስትል አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ውሳኔውን በይፋ ባሳወቁበት ወቅት የጥቃት ሰለባ የሆኑ የሮሂንጋ ተወላጆችን በመጥቀስ በአብዛኛው የቡዲዝም እምነት ተከታዮች የሚበዙበት የሚያንማር ጦር የእስልምና እምነት ተከታዮች የሆኑትን ሮሂንጋዎች ለማጥፋት ስልታዊና ሰፊ የሆነ ጥቃት ማድረሳቸውን ገልጸዋል። የሚያንማር ወታደራዊ ኃይል እንደ አውሮፓውያን አቆጣጠር በ2017 ጥቃት ማድረስ ከጀመረ ወዲህ ከ700,000 በላይ ሮሂንጋዎች ወደ ባንግላዴሽ የተሰደዱ ሲሆን የተፈጸመባቸው ዘመቻ ግድያን፣ በጅምላ አስገድዶ መድፈርና ቤቶችን ማቃጠል እንደሚያጠቃልል ተገልጿል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ስመኝሽን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደመው ዝግጅታችን እንሻገር። በትናንትናው ዕለት ከኮሜዲያንና የማህበራዊ አውታር ተጽዕኖ ፈጣሪው እሸቱ መለሰ ጋር በነበረን ቆይታ በድንቅ ልጆች ስለተባለው የቅርብ ጊዜ ትርኢቱ ተጫውተናል። በቀጣዩና የመጨረሻው ክፍል ቆይታችን እሸቱ ወጣት ኢትዮጵያንን ለማነቃቃት ስለተጀመሩ ስራዎችና የመጪ ዘመን እቅዶች ይነግረናል። አንቂ አንደበቶች ስለተሰኘው አዲስ ትርኢት ከሚያስረዳበት ቆይታችን ይጀምራል።
አዎ፣ እኔ የሚገርመኝ በጣም ስራ በዝቶኝ በተጨናነኩበት ሰዓት ነው ፍጹሜና ሀሳብ ይዞ ወደ እኔ የመጣው እና ብዙ ፕሮጀክቶች ትቼ ነው አንቂ አንደበቶችን በዳይሬክተርነት በፕሮዲውሰርነት እየሰራሁ ያለሁት። የተሰራበትንም መንገድ ካየኸው በጣም ብዙ ኢንቨስት ተደርጎበታል። በ11 ካሜራ ነው የሚቀረጸው። ከ30 በላይ ክሩ አለ ከጀርባ። ብዙ ብር ወጥቷል። ግን ይሄን እያደረግን ያለ ነው ከዩቲዩብ ገንዘብ ተገኝቶ ትርፍ ይመልሳል በሚል ሳይሆን ለሀገር የግድ መስራት ያለብንን ሰርተን ማለፍ ስላለብን ነው። አሁን እንደምታውቀው በጦርነት በኮሮና በምናምን ስራ ማጣት በጣም ኢትዮጵያ ውስጥ መጥቷል። ኢኮኖሚውም ኑሮ በቃ ወደ ተስፋ መቁረጥ የሚሄድ ትውልድ ደግሞ ይዘናል፣ ወጣቶች ላይ ደግሞ ስንመጣ። ስለዚህ ይህንን ወጣት በምንድን ነው የምናድነው? በሀሳብ ነው የምናድነው። ሀሳብ ካገኘ ከተነቃቃ፣ አጠገቡ ያለውን ችግር ወደ ስራ ቀይሮ የተሻለ ህይወት መምራት ይችላል። ስለዚህ ለዚህ ወጣት በምንድን ነው የምንደርስለት? ዝም ብለን ነው ወይ የምናየው? አሁን አገር እንደዚህ ስትሆን የሆነ ነገር እናድርግ ይላል ብዙ ሰው። ምን እናድርግ? ዝም ብለን ማየት የለብንም። አትሊስት ሰው ውስጡ ያለውን እምቅ አቅም አውቆ እንዲጠቀም ማድረግ አለብን። ለዚህ ደግሞ አነቃቂ ንግግር ብናደረግ፣ ሞቲቬሽናል ስፒች ብናደረግ ብዙ ሰው አይሰማም። በውድድር መልክ ካደረግ ነው ግን ውድድር ነው ብሎ ሲያይ በዛው ይቀየራል የሚል ሀሳብ ነው ፍጹም ፍሳ ወደ እኔ ይዞ የመጣው። ይህን ሀሳብ ስሰማ በጣም ስለማረከኝ እንደ አዲስ ከነበረብኝ የስራ ጫና እንደውም እንደ አዲስ ነው በቃ ልክ ብዙ ጊዜ እንዳለው ሰው ብዙ ጊዜ ሰተን ነው ይህን ስራ የሰራ ነው። በዚህ በእያንዳንዱ ኤፒሶድ የሰው ልጅ አቅም እንዳለው አይምሮ ከተቀየረ አመለካከቱ ከተቀየረ ህይወቱን መቀየር እንደሚችል እንዲያውቅ ነው የምንፈልገው። በተቻለን አቅም ውድድሩ ሳቢና ማራኪ እንዲሆን ፕሮዳክሽን ላይ እየሰራ ነው። ከተለመደውም ወጣ ባለመልኩ እስከ አንዱን ኤፒሶድ ከ200,000 እስከ 400,000 ሰው እየተመለከተልን ነው በዩቱብ ብቻ በፌስቡክም እንደዛው። ስለዚህ አሪፍ ነው፣ ጥሩ ነው። እኛም ያቅማችንን ጠብታ እያደረግን ነው ብለን እንድናምን አድርጎናል።
ስልኩ አለ?
ስልኩ አለ።
ምንድን ነው ማለት ያን ያህል ረጅም ጊዜ ታውቃታለህ ልቷን ወይስ
በቅርብ
ዛይም ፍቅር ነው?
አረ በቅርብ ጊዜ ነው የተዋወቅ።
በቅርቡ ነው? ምን ያህል ጊዜ? 6 ወር?
3 ወር? 1 ወር?
1 ወር? 1 ወሯ ነው። ካያት ምኗን ነው የወደድከው?
ያው ትንሽ ያው በሃይማኖቷ ሃይማኖት
ጠንካራ ነች።
አዎ፣ ለዛ
ዲን አላት።
አዎ፣ ዲን አላት።
ለዛ ነው የወደድካት? አዎ።
በፍቅር፣ በስደት፣ በፈጠራ፣ በሰብአዊ ተግባራት ላይ የሚያተኩሩ በርካታ አጫጭር ፕሮግራሞችን ዶንኪ ቲዩብ በተሰኘው አውታር በኩል ታቀርባለህ። መሰል ስራዎች ለነፍስም ለስጋም እንዲሆኑ በማድረግ ረገድ ምን ያህል ተሳክቶልሃል? በሌላ አነጋገር ከሳምንት 8 ቀናት እንደ መስራትህ ሀብታም ሆናል ወይ?
በጣም እጅግ በጣም የመጀመሪያው ሀብት እንግዲህ ሰዎች ውስጥ የተፈጠረው ተጽዕኖ፣ ሰዎች ውስጥ የተፈጠረው መነቃቃትና ሰዎች ውስጥ የተፈጠረው የተሻለ ህይወት ነው። ሁለተኛው ጤንነት ነው። ያው እኔ ፕሮግራም ባልሰራም ታዋቂ ባልሆንም ምንም ባይኖረኝም ሰው ሆኜ በመፈጠሬ ብቻ እና እግዚአብሔር ጤና ስለሰጠኝ እጅግ በጣም ሀብታም ነኝ ብዬ ነው የማምነው። አመሰግነዋለሁ። ሶስተኛው ደግሞ መሰረት እየጣልኩ ነው። እያንዳንዷን የማገኛትን ገንዘብ ኢንቨስት እያደረኩ ነው ዶንኪቲዩብ ላይ። በአሁኑ ሰዓት 40 አካባቢ ወጣቶችን እያሰራው ነው ዶንኪቲዩብ ላይ። እግዚአብሔር የተመሰገነ ይሁን። በየቀኑ ዕቃ መግዛት ነው፣ በየቀኑ መጋረጃ መግዛት ነው፣ በየቀኑ ሶፋ መግዛት ነው። የተገኘው ሳንቲም በሙሉ እዛ ጋር ኢንቨስት እየተደረገ ነው። እና ይሄ ኢንቨስትመንት ለእኔ አሁን ከዚህ በኋላ እንዳል መኪና የለኝም ማን ነው መኪና አለኝ ቤት የለኝም ወይ መሬት የለኝም ወይ የተሻለ ነገር ላይኖር ይችላል። ግን እነዚህን ነገሮች ነገ ጠዋት ለማሟላት ሜቢ በአንድ ስራ በአንድ ፕሮጀክት የማገኘው ነው ብዬ የማምንበት ደረጃ ይደርሻለሁ። ምክንያቱም ልክ እንደ ዛፍ ስሬን በደንብ እየዘረጋው ስለሆነ ማህበረሰብ ውስጥም ስፖንሰሮች ውስጥም ትልልቅ ተቋማት አይን ውስጥም በደንብ ተአማኒነት ያለው ብራንድ እየገነባው ስለሆነ እስካሁን የብራንድ ግንባታ ጊዜ ነው እንጂ አሁን አካውንቴ ላይ 50 ብር ነው ያለው። ዛሬ ቼክ ብታደርግ ዳሽን 50 ብር፣ አቢሲኒያ 27 ብር ይኖራል። ግን መሰረቱ ግን ተጥሏል ነው ምልክና ቀላል ነው። ከዚህ በኋላ ብዙም ከባድ አይሆንም ብዬ ነው የማስበው። ይሄ በብር የሚቆጠረው ሀብት።
እንዴት ናችሁ? ሰላም ናችሁ? አዲስ ዩቲዩብ ከፍቼ ነበር፣ ሰብስክራይብ አድርጉኝ እስቲ። የልጆቹ እንዳለ ሆኖ ሌላ ቅርንጫፍ ከፍቻለሁ፣ ኮሜዲያን እሸቱ የሚባል ዩቲዩብ። አዎ ዩቲዩብ ላይ ስገቡ ማታ አደራ ባይሆን ኢንተርኔት ከፍላለሁ፣ ኢንተርኔቱን ነው ከፍላለሁ፣ የቴሌውን ነው
ከፍላለሁ። ያልተለመዱ መንገዶችን በመጠቀም ትታወቃለህ ወይንም ያልተሞከሩ መንገዶችን ነገሮችን? ቀደም ብዬ የዩቲዩብ ቻናልህን እያሰስኩ ነበረ። ሰዎች ቻናልህን እንዲከተሉ መኪና እያስቆምክ መንገደኛ እያስቆምክ ስትጠይቅ ስታደርግ ነበር። ዝናው ሲመጣ ሰዎች ከጎዳና መሸሽ እንጂ ወደ ጎዳና መመለሱ ላይ ብዙም አልተለመደም። ሌሎች ስራዎች ላይም ድፍረት የሚጠይቁ ነገሮችን ስታደርግ ያለው፣ ይህን ጸባይን እንዴት አዳበርክ? እምቢታን ወይም ሪጀክሽንን እንዴት ነው የምታስተናግደው? ምቾት የሚነሱ ሁኔታዎችን ወደ መልካም አጋጣሚ የምትቀይረው እንዴት ነው?
አዎ አሁን እንግዲህ በጣም የሚገርመው ነገር ልክ እውቅናና ዝና ሲመጣ አንድ የምትፈትን የሆነች ደረጃ አለች። እዛች ደረጃ ላይ እውቅና ሰው በቃ ለምሳሌ ብቻህን ከቤት እንዳትወጣ ሰው ሊያጅቡ ይገባል፣ ጓደኞች ያጅቡ ይከተሉ፣ የሆነ ቦታ እንግዳ ተጋብዘ ስትሄድ በከበር ላይ ካልተቀበሉ በቃ ይደብረዋል። ይሄ ኢጎ የሚባለው ይሄ አለ አይደለም? ከበር ካልተቀበሉ 10 ጊዜ ደውለው እንትን የደርሳል ምናምን ካላሉ፣ ከምትበላበት ምግብ ቤት ጥሩ ካልሆነ፣ የምትሄድበት መኪና አሪፍ ካልሆነ ይደብረዋል። እውቅና ግን እንዲደብርህ የሚያደርግ ስሜት አለች የሆነች ደረጃ እና እሷ ስሜት እኔም ተሰምታኝ ነበር በወቅቱ። እና ራሴን ጠየቅኩኝ፣ ገና በኮሜዲው ብቅ ስል ማለት ነው። ራሴን ጠየቅኩኝ፣ አሁን እኔ እየተሳካልኝ ሲመጣ ኢጎዬ ሲፈታተነኝ ከሰዎች ከበሬታን ማግኘት ራሴን መቆለሉ ነው የሚያዋጣኝ ወይስ የድሮ ላይፌ መቀጠሉ ነው የሚያዋጣኝ ብዬ ራሴን ጠየቅኩኝ። ስጠይቅ እዚህ ያደረሰኝ የድሮ ላይፌ ነው። ኮሜዲያን ሆኜ የምቀልደው ቀልድ ከጓደኞቼ ጋር ደባል ሆኜ አንድ ቤት ለሶስት ስንኖር ዘይት በችርቻሮ ስንገዛ የኪራይ ቀን ሲያልፍብን አምሽተን ተደብቀን ስንገባ የኖርኩት ህይወት ነው ኮሜዲ የሆነኝ። ያንን ላለመርሳት አሁን በቅርቡ አንድ አዲስ ስታንዳፕ ኮሜዲ ይዤ እመጣለሁ እና እሱን ለመጻፍ ለምሳሌ አንድ ምስኪን ሰፈር አንድ ክፍል ቤት ተከራይቼ የቀበሌ ግቢ ውስጥ እየተመላለስኩ እየኖርኩ ነው። እዛ የአካባቢው ሰው ራሱ ያው ይገርመዋል። እዛ ሲያይ ምንድን ነው ልጅ ዘመድ አለው ምናምን ይላል። አንድ ክፍል ቤት የድሮ ላይፌን ለማሰብ እና ከዛ ጋር የሚገናኝ ኑሮ ተወደደ ሲባል አሁን እኛ የሚሰማን እና ትክክለኛ ሶሳይቲው የሚሰማው አንድ ላይ ሆን ይችላል። ለምን አሁን ምናልባት እኛ ዘይት 1000 ብር ልንገዛ እንችል ይሆናል። አሁን ላይ ግን በትክክል ሶሳይቲው 1000 ብር ዘይት ሲገባ ምንድን ነው ስሜቱ፣ እንዴት ነው የሚገልጸው የሚለውን ለማወቅ አንድ ክፍል ቤት ቀበሌ ግቢ ውስጥ ተከራይቼ እስከ መኖር ድረስ ደርሼ ያን ነገር እያየው ነው እና ከሶሳይቲው ከራኩኝ ቅድም እንዳልኩ። ስለዚህ ሁሌም ከማህበረሰቡ አጠገብ ሆኜ በወድቅ የሚያነሳኝም ቢጎልብኝ የሚሞላኝ ቪዲዮዬን አይቶ እኔን እዚህ ጋር ያመጣኝ ሶሳይቲው ነው። እንግዲህ ከሱ የተሻለ እንድበላ ያደረገኝ፣ ከሱ የተሻለ እንድለብስ ያደረገኝ ያው ማህበረሰቡ ነው። ስለዚህ ከሱ መራቅ ከባህር የወጣ አሳ መሆን ስለሆነ ነው ዝቅ ብዬ ያለውን ነገር ለመረዳት ለማየት መሞክረው ሁልጊዜ ማለት ነው።
እምቢታን ወይንም ሪጀክሽንን እንዴት ነው የምታስተናግደው?
እኔ አሁን እየገባኝ የመጣው ነገር እምቢታ በሁለት ምክንያት ይመጣል ቢያስባለሁ። አንደኛው ሰዎች እምቢ የሚሉ ወይም የማይቀበሉ ገና ብቁ ስላልሆንክ ነው፣ ስላልበሰልክ፣ ስላልደረስክ ነው። በቃ እነሱ የሚቀበሉበት ደረጃ ካልደረስክ መታገል አያስፈልግም፣ መድረስ ነው በቃ እዛ ጋር። አሁን አንዳንድ ሰው ቀልጄ ነው አሁን አንተ ካልሳክልኝ ጠልቶኝ ነው ብዬ መደምደም የለብኝም። አንተ እስክትስቅ፣ አንተ ማሳቅ እስክችል መስራት ነው በቃ ሰርቼ እዛ ጋር መድረስ ነው አንደኛው። ሁለተኛው ሪጀክሽን ወይም እምቢታ ደግሞ የሚመጣው ከእግዚአብሔር ነው። የሆነ መንገድ ስትሄድ የማይሆን ሲሆን ሪጀክሽን ይገጥማል። ላንተ አይሆንም ያ መንገድ፣ ከዛ የተሻለ ቀላል መንገድ እግዚአብሔር ያዘጋጀው አለ ማለት ነው። ስለዚህ አንዳንዴ ሰርቶ መድረስ ነው፣ የማይሆን ከሆነ ደግሞ ተመልሶ ወደኋላ እግዚአብሔርን ድምፅ ማዳመጥ ነው ብዬ አስባለሁ።
እሸቱ፣ በቅርቡ የሚጠበቁ ሌሎች ስራዎች አሉ ሆይ? ስለነሱ ጥቂት በለን።
አዲስ ዩቱብ ከፍቻለሁ፣ ኮሜዲያን እሸቱ ኦፊሻል ብዬ በስሜ በየመንገዱም ሳስተዋውቅ ያየ እሱን ነው። ይሄ አሁን እዛ ላይ ምንድን ነው እኔ ላስረዳችሁ የሚል ፕሮግራም ልጀምር ነው። አንዳንድ ያልተረዱኝ ሰዎች አሉ። አሁን ፐርሰናሊ ስለ እኔ በአሉታዊ መንገድ የተረዱኝና ለምሳሌ ያልገባቸው ነገር ካለ ማንም ሰው ጥያቄ ቢጠይቀኝ የምመልስበት ራሴን ኤክስፕሌን የማደርግበት እና ሌሎችም ሰው አልተረዳንም ብለው የሚያስቡ ሰዎች እየመጡ ላስረዳችሁ እያሉ ራሳቸውን የሚገልጹበት ፕላትፎርም ፈጥሬያለሁ። እሱን ያው እዛ ኮሜዲያን እሸቱ ኦፊሻል ቲዩብ ላይ ብዙ አዳዲስ ኮንተንቶች ይኖራሉ ከእኔ ፐርሰናል ህይወት ጋር የሚገናኙ። ሁለተኛው አዲስ ስታንዳፕ ኮሜዲ በዝግጅት ላይ ነው ያለው። አሁን ያው የኮቪድም ሁኔታ እግዚአብሔር ይመስገን ትንሽ አዳራሾች እየተከፈቱ እየተፈቀደ ስለሆነ አዲስ ስታንዳፕ ኮሜዲ ጥናቱን ጨርሼ ስክሪፕት እየጻፍኩ ነው። ስለዚህ በቅርቡ ደግሞ ከእግዚአብሔር ጋር በሳቅ እንገናኛለን ብዬ አምናለሁ።
እጅግ በጣም አመሰግናለሁ ኮሜዲያን እሸቱ መለሰ፣ የተለያዩ ሀሳቦችን ስላነሳን በእጅጉ አመስጋኝ ነኝ። መልካም ጊዜ ይሁንልህ።
ቴንኪዩ። እግዚአብሔር ይስጥልኝ። ሰላም እደሩልኝ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዝግጅት ስናቀና በኢትዮጵያ ለዓመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካታ ለሞትና ለስደት መዳረጋቸው በተለይ በሕፃናትና ወጣቶች ላይ የሚያሳድረው ጫና ከፍተኛ የመሆኑ ነገር የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህ አይነቱን አገልግሎት እየሰጡ ከሚገኙት በህገ ፈቃደኞች መካከል ደግሞ የሴቶችና ህጻናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከሁለት ዓመት በፊት የጀመረው የሜንተርሺፕ ወይም ማማከር አገልግሎት ይገኝበታል። በዚህ አገልግሎት ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፈ ወርቅ ኪዳነ ማርያም የዛሬ እንግዳችን ናቸው። በመቀጠል ከስመኝሽ ቆይ ጋር ያደረጉትን ቆይታ እናስደምጣችኋለን።
በእንግሊዘኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው?
ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ፣ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውን እና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከእነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድን ነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸውስ መመከር ያለባቸው ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በጣም ያስፈልጋል። ለወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሺፕ አገልግሎቱን ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያቅ ወይም ደግሞ ሁሉን ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ የላዩቸው ከፊታቸው የተደቀኑባቸው ነገሮች እነሱ የማያዩቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ የአለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ትክክለኛ ካልሆነ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለእነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻት ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን ከአያቶቻችን ተሞክሮ ካነበብነው ከሰማነው ለእነሱ የመንገድ የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልጋል?
አሁን ለሜንቶርሺፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት በስራው በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበረ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚፍጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰራኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም መማር እችላለሁ፣ ለካ እድሜ ለትምህርት እድሜ ገደብ የለውም ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካልሽ ዶክተር የሆነም ሰው ሊሆን ይችላል። በሙያው ሜዲካል ዶክተር ማለት ኢንጂነር ሊሆን ይችላል። እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክህሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና የተማሩት ያሳለፉት ነገር አለ። እሱ ሲነግሩን ያ ማለት ለእኛ ምክር ማለት ነው። ምክር ማለት ደግሞ ሜንቶርሺፕ ማለት ነው።
ምናልባት ከዚህ ጋር በተያያዘ አንቺም የህይወት ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
መጽሐፉን ለመጻፍም ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደስ ብዙ ፈተናዎችን እያለፍኩኝ ነው። የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። ያሁሉ ሲሆን ግን እኔ ወደፊት ነው የምጓዘው። ስብር አላልኩም። በቃ በነገር ላይ ድክመቶችን በሙሉ ጽፌያለሁ።
መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፍሽ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሽው ምክር ካለ ምናልባት በዛው ብታካፊን አንድ ምክር።
እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። 9 ትልልቅ ምክሮች መክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ ይቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድነው? ከራሳችን ጋር ስንታረቅ አቅጣጫችንን የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬያለሁ። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሰዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን አገራችንን መለወጥ እንችላለን የሚል ምክር መከራለሁ።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራ በትምህርት የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበትና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣት ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሺፕ እንዲያውቁ ሚዲያዎች ቢሰሩ፣ እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳናቸው ወላጆች ትልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከእነሱ ምን ይጠበቃል?
ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር ሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በምንድን ነው መደገፍ፣ ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይሄኛል። የአቅም ድጋፍ ከሆነ አቅማችንን ለእነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለእነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም የሚያጠው። ሰላም ሲጠፋ ምግብ ይጠፋል፣ ሕክምና ይጠፋል፣ ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት፣ የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክትድ ሳይሆኑ ነገ ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችንም ተደጋግፈን ይችን ጊዜ እንድንሻገር ይህንን እንደ ሜንቶር ለሌሎችም መምከር ይኖርብናል ማለት ነው።
ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገር ነው። በጣም ነው የምናመሰግነው።
እኔም በደንብ አድርጌ አመሰግናቸዋለሁ።
አድማጮቻችን እንዲሁም ተመልካቾቻችን ወደ መጨረሻው ዝግጅታችን እንሻገር። ብቻቸውን የሚኖሩ ማየት የተሳናቸው ሰዎች በሰፊ ሊያግዝ ይችላል የተባለ አንድ የስልክ መተግበሪያ ከሰሞኑ ይፋ ሆኗል። መተግበሪያው ቢ ማይ አይስ የተሰኘ ሲሆን ከዓለም ዙሪያ የተሰባሰቡ በጎ ፈቃደኞች በመተግበሪያው አማካኝነት ማየት ለተሳናቸው ከፊታቸው ምን እንዳለ የሚያስረዱበት ነው። ኤደን ገረመው የማት ዲብለን ዘገባ እንደሚከተለው ታሰማናለች።
ጆሹዋ አቪኖ ከወልደቱ ጀምሮ ደከም ያለ የአይን ብርሃን ያለው። ጆሹዋ ራሱን ችሎ ብቻውን የሚኖር ሲሆን አንዳንዴ ግን እገዛን ይሻል።
If I need to read some type of mail
የተላከልኝን ፖስታም ሆነ የመጣልኝን እቃ ለማወቅ ትንሽ ያቸግረኛል። ስለዚህ አንዳንዴ የራሴን ግምት መውሰድ አለያም ሰዎችን ማስቸገር ይኖርብኛል ማለት ነው።
አሁን ላይ ግን አይኖቼ ሁን ወይም ቢ ማይ አይስ የተሰኘው የስልክ መተግበሪያን በማግኘቱ ሌላ አማራጭ አለው። ይሄ መተግበሪያ ማየት ከሚችል በጎ ፍቃድ ጋር ያገናኘዋል።
ሰላም፣ እዚህ ጋር ስለ ያስኩት ሻይ ቅጠል የምትረዳኝ ነገር ይኖር ይሆን?
ይሄ የያስከው ፓሽን ሻይ ቅጠል ነው።
ኦኬ።
ይህ ቢ ማይ አይስ የተሰኘ መተግበሪያ ነጻ አገልግሎትን የሚሰጥ ሲሆን በ175 ሀገራት የሚኖሩ 316,000 ማየት የተሳናቸው ተጠቃሚዎችና 5,000,000 የሚሆኑ በጎ ፈቃደኛ አባላትም አሉት። መተግበሪያውን የሚጠቀሙ ሰዎች በቴክኖሎጂ የታገዘ የሶፍትዌር ድጋፍም ያገኛሉ። ከዚህ በተጨማሪም ራስን መጠበቂያና የእርግዝና መመርመሪያ አገልግሎቶችም ያገኛሉ።
Microsoft was first.
በየጊዜው መተግበሪያውና ማህበራዊ ሚዲያ ላይ ታሪኮችን እናስቀምጣለን። 3 የሚሆኑ የኢንተርኔት ላይ ሬዲዮ መራግብሮች ወይም ፖድካስቶችን እንለጥፋለን። እነዚህ ሙሉ ለሙሉ አለያም በከፊል ማየት የተሳናቸውን ሰዎች ያግዛሉ።
Be My Eyes በተሰኘው መተግበሪያ ላይ ማህበረሰብን ማቋቋም ቅድሚያ ይሰጠዋል።
አሁን መተግበሪያችን ላይ ያሉትን ማህበረሰቦች ለመተዋወቅ ማይክሮሶፍት፣ ጉግል እንዲሁም ሮክተርና ጋምብልን የመሳሰሉ ኩባንያዎች ተቀላቅለዋል።
ይህ መተግበሪያ በተጠቃሚዎችና በበጎ ፈቃደኞች መካከል ትስስር በመፍጠር የዕለት ተዕለት ችግሮችን እየቀረፈ ይገኛል።
ሀብታሙ ዝዩን በመስተንግደው፣ ንጉሥ ታምሬ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።